ጤና ስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የአርብ ምሽት ሐምሌ 30 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ህወሓት ጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው ጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ አስቀድመን እናውቅ ነበር ሲል የአማራ ክልል መንግስት ከሰሞኑ አስታውቋል።
Where the government itself is the trafficker. For example,
መንግስት ራሱ በህገወጥ ዝውውር የተሳተፈባቸውን አገሮች መዝግበናል። ለምሳሌ ያን ያህል በመሰረተ ልማት ስራዎች ወይንም አስፈላጊ ባላቸው የምጣኔ ሀብት ዘርፎች በግዳጅ የጉልበት ስራ ማስተማራት ይገኝበታል።
የሰማችኋቸው የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ከሌላ ዘገባ ጋር በተያያዘ ርዕስ ይዘነው የምንመጣ ይሆናል። በህወሓትና በአማራ ክልል መካከል ባለው ፍጥጫ ላይ በምሽቱ ዘገባ ይደመጣል። ከዚሁ ጋር ተያያዥ በሆኑና ሌሎች ምስራቅ አፍሪካን ወቅታዊ ጉዳዮች የሚዳስሱ ጥንቅሮችንም ይዘናል። በሌላ በኩል የትምህርት ሚኒስቴር ለሁለተኛ ደረጃ ተማሪዎች አጋዥ የሚሆኑ መጽሐፍትንና የቪዲዮ ማስተማሪያዎችን የያዘ የበይነ መረብ ላይ አውታር ከሰሞኑ ይፋ አድርጓል።
እንደዛው የመደበኛና አጋዥ የሚሆኑትን 2300 ቪዲዮዎችን አጠቃላይ ስለተመረው ከ3000 በላይ የሚሆን ሪሶርስ አለው በአሁኑ ሰዓት።
የሰማችኋቸው በትምህርት ሚኒስቴር የኮምፒውተር መርሃ ግብር ገንቢ ወይንም ሶፍትዌር ዴቨሎፐር የሆኑትን አቶ አለሙ አወቀልኝን ነው። በምሽቱ እንግዳችን አድርገናቸዋል። ሌሎች ዘገባዎችም አሉን። አብራችሁን ለማምሸት ምርጫችሁ ስላደረጋችሁ እናመሰግናለን። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ ዘልቃለሁ። አሁን ከአለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። የትግራይ ኃይሎች ላሊበላ ከተማን መቆጣጠራቸውን ሁለት የዓይን ምስክሮቹን ጠቅሶ ሮይተርስ ዘገበ። ሮይተርስ የዓይን ምስክሮቹ የገለጹለትን በነጻ ምንጭ በኩል ለማረጋገጥ እንዳልቻለ አመልክቷል። ትናንት አመሻሹን የአሜሪካ ድምጽ ያነጋገራቸው የከተማዋ ምክትል ከንቲባ ማንደፍሮ ታደሰ ያሉበት ቦታ ለደህንነታቸው አስጊ መሆኑን ገልጸው፣ ነገር ግን የህወሓት ታጣቂዎች ገነተ ማርያም ተብሎ በሚጠራው መግቢያ በኩል ላሊበላ መግባታቸውን አረጋግጠዋል። ታጣቂዎቹ ከተማዋን ሲቆጣጠሩ ምንም አይነት ውጊያም ሆነ ተኩስ እንዳልነበረ ለቢቢሲ የተናገሩት ትክክለኛ የእርሳቸው ቃል መሆኑንም ምክትል ከንቲባው አረጋግጠውልናል። ይህ እንዲህ እንዳለ የአማራ ክልል ብልጽግና ፓርቲ ትናንት ባወጣው መግለጫ ላይ አሸባሪ ያለው የትህነግ ቡድን ከደጀን ኃይሉ እየራቀ በመጣ ቁጥር ከመቼውም ጊዜ በላይ ወደ ወጥመዱ እየገባ በመሆኑ ወደ መቃብር መውረዱ የማይቀር ነው ብሏል። ምንጫቸው ባልታወቀ የጠላት ወሬዎች ባላቸው መረጃዎች ከመደናገር መቆጠብ እንደሚገባም አሳስቧል። አድማጮች፣ ከጉዳዩ ጋር የተያያዘው ዘርዘር ያለ ዘገባ ከምሽቱ 3 ሰዓት ጀምሮ በሚደመጠው መሰናዶ ውስጥ ይቀርባል። በርካታ ኢትዮጵያውያንና የመንግስት ባለስልጣናትን ጨምሮ ምዕራባውያን ለህወሓት እንደሚወግኑ በመግለጽ ላይ ቢሆኑም የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤድ ዋና አስተዳዳሪ ሰማንታ ፓወር ወንጀላውን አጣጥለዋል። ፓወር በኢትዮጵያ ያደረጉትን የአንድ ቀን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ፓወር ለእርዳታ የተዘጋጀ ክምችት ለተቸገሩ ወገኖች እንዲዳረስ መንግስት ምቹ ሁኔታ መፍጠር እንዳለበትም አሳስበዋል። ለእርዳታ አቅርቦቶች መስተጓጎል ህወሓትን ተጠያቂ ያደረጉት የሰላም ሚኒስትር ሙፈሪያት ካሚል በበኩላቸው ህወሓት ከድርጊቱ ከተቆጠበ መንግስት የትግራይ ህዝብን ለመታደግ ዝግጁ እንደሆነ ተናግረዋል። በቀጣይነት የሰብአዊ አገልግሎት በአግባቡ እንዲዳረስ ካስፈለገ ህወሓት ከጸባጫሪነት ድርጊቱ ሊቆጠብ እንደሚገባ ወይዘሮ ሙፈሪያት ያከሉ ሲሆን፣ ሰማንታ ፓወር በበኩላቸው ዩናይትድ ስቴትስ ለማንም ወገን ሳታዳላ የሰብአዊ መብትና ዓለም አቀፍ ህግጋትን መርሆች የሚጥዙ አካላትን መጠየቋን እንደምትቀጥል ተናግረዋል። ግጭቱ በቀጠለበት በአሁኑ ወቅት ሰብአዊነትን ዝቅ የሚያደርጉና ግጭቱን የሚያባብዙ ንግግሮች መቆም እንዳለባቸው ፓወር አሳስበዋል። በአሁኑ ወቅት በዩኤስአይዲ ከፍተኛ የእርዳታ እህል ክምችት መኖሩን የገለጹት የተቋሙ አስተዳዳሪ ሰማንታ ፓወር ይህ ለእርዳታ የተዘጋጀ ክምችት ለተቸገሩ ወገኖች እንዲዳረስ መንግስት ምቹ ሁኔታ መፍጠር እንዳለበት አሳስበዋል። የትግራይ ክልል በሁሉም አቅጣጫ በሮች እንደተዘጉበት የሚገልጸው ህወሓት በበኩሉ በአሁኑ ወቅት ውጊያ በማድረግ ላይ የሚገኝበት አንዱ ምክንያት ለክልሉ የሰብአዊ እርዳታ አቅርቦት የሚገባበትን በር ለመክፈት እንደሆነ ከህወሓት ኃይል መሪዎች አንዱ እንደሆኑ የሚነገርላቸው ጀኔራል ጻድቃን ገብረትንሳይ በቅርቡ መግለጻቸው ይታወሳል። የሰብአዊ ቀውሶችን ለመፍታት ዋነኛው መፍትሄ ግጭቶችን ማቆም እንደሆነ የሚገልጹት ሰማንታ ፓወር በግጭቱ የሚሳተፉ ኃይሎች ግጭቱን በማቆም ከአጎራባሽ ክልሎች ይዞታዎችም ለመውጣት ውይይት እንዲጀምሩ ጠይቀዋል። ከግጭቱ ጋር በተያያዘ ዩናይትድ ስቴትስ ከማንም ጋር የመወገን ፍላጎት እንደሌላትም ገልጸዋል። ዘገባው የኬኔዲ አባተ ነው። ወደ ኦሎምፒክ ዜናው ስንሻገር ሁለት የቤላሩስ ቡድን አሰልጣኞች በቶኪዮ ኦሎምፒክ ለመቆየት የሚያበቃቸውን ፍቃድ እንደተነጠቁ ተሰምቷል። እርምጃው የተወሰደው አሰልጣኞቹ በቅርቡ ዓለም አቀፍ ውግዘትን ባስከተለ መልኩ አንዲት ያጭር ርቀት ሯጭ አስገድደው ወደ ቤላሩስ ለመላክ ሞክረዋል በሚል ነው። ዓለም አቀፉ የኦሎምፒክ ኮሚቴ አርዘር ሺማክና ዩሪ ማይስቪኪ የኦሎምፒክ መንደር ለቀው እንዲወጡ መወሰኑን ያስታወቀ ሲሆን በግዳጅ ወደ ሀገሯ እንዳትላክ በቶኪዮ አውሮፕላን ማረፊያ ከለላ የጠየቀችው ክሪስቲና ሲማናስካያ የተባለችውን ተወዳዳሪ ለማስገደድ የነበራቸውን ሚና ሲመረምር መቆየቱን አስታውቋል። በፖለቲካ አለመረጋጋት ውስጥ ወደምትናጠው ሀገሯ በግዳጅ ከተመለሰች ለሕይወቷ እንደምትሰጋ መናገሯ ይታወሳል። ዘገባው የኤፍፒ ነው። የዘገባ እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በአጠቃላይ በ92 ሜዳሊያዎች የቶኪዮ ኦሎምፒክን የሜዳሊያ ሰንጠረዥ ትመራለች። ቻይና በ75፣ የሩሲያ ኦሎምፒክ ኮሚቴ ደግሞ በ61 ሜዳሊያዎች የሁለተኛና ሶስተኛ ደረጃን ይዘዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የሐምሌ 30/2013 ዓ.ም ልዩ መሰናዶው ይቀጥላል። አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። ህወሓት ጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው ጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ አስቀድመን እናውቅ ነበር ሲል የአማራ ክልል መንግስት አስታወቀ። ከሁለት ሳምንት በፊት የተሰበሰበውን አስክሬን ከሰሞኑ ወንዝ ዳር በመጣል መንግስት ግድያውን እንደፈጸመ የሚያስመስል የተሳሳተ መረጃ ማሰራጨቱ የህወሓት የተለመደ ሴራ ነው ሲሉ የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አስታውቋል። የኢትዮጵያ ፌደራል መንግስት ማስጠንቀቂያ አንድ በሚል ከሁለት ሳምንታት በፊት ባወጣው መረጃ ህወሓት ጅምላ ጭፍጨፋ ተፈጸመ የሚል ዘመቻ ለመጀመር መዘጋጀቱን ገልጾ ነበር። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከአሜሪካ ድምጽ ጋር ባደረጉት ቆይታ የክልላችን ልዩ ኃይል ከወልቃይት የሚወጣ በመቃብራቸው ላይ ነው በማለትም እየቀረቡ ያሉ ጥሪዎችን እንደማይቀበሉት ተናግረዋል። አስቴር ምስጋናው ተከታዩን ልካልናለች።
የሱዳን ባለስልጣናትን የጠቀሱ አንዳንድ ዓለም አቀፍ የመገናኛ ብዙሃን ከ30 እስከ 50 የሚጠጉ አስከሬኖች ኢትዮጵያ ውስጥ ተከዜ ተብሎ በሚጠራው ወንዝ ውስጥ መገኘታቸውን ዘግበዋል። ሟቾቹ በጥይት ተመተው የሞቱ መሆናቸውንም ዘገባዎቹ አመልክተዋል። በኢትዮጵያ ትግራይ ክልል እየተካሄደ ያለውን ጦርነት ተከትሎ በመንግስት ወታደሮች የተገደሉ ሰዎች እንደሆኑ የሚጠቁሙ አስተያየቶችንም አካተዋል ዘገባዎቹ። የኢትዮጵያ መንግስት በበኩሉ ህወሓት ለሐሰት ፕሮፓጋንዳ እየተዘጋጀ ነው ሲል ማስጠንቀቂያ የጀመረው ከሁለት ሳምንታት በፊት ነው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ለአሜሪካ ድምጽ ብቻ በሰጡት ቃለ መጠይቅም ይህንኑ አጠናክረዋል። የኢትዮጵያ መንግስት የአንድ ወገን ተኩስ አቁም ካወጀና የትግራይ ክልልን ለቆ ከወጣ በኋላ ህወሓት በአፋርና በአማራ ክልል አዋሳኝ ቦታዎች ጦርነት መክፈቱን አስታውሰዋል። አቶ ግዛቸው ሲቪል በለበሱ ሰዎች የሚዋጋው ህወሓት በሁሉም ግንባሮች በጦርነቱ የተጎዱና የሞቱ ሰዎችን አስከሬን በከባድ መኪና በመጫን ወደ መቀሌ እንደወሰዳቸው የዓይን እማኞች ነግረውናል በማለት አክለዋል። አሁን በሁመራ በኩል ተከዜ ወንዝ ላይ ተገኙ የተባሉት አስከሬኖችም የዚህው ድራማ ውጤት ናቸው ብለዋል አቶ ግዛቸው።
በራያም ግንባር አስከሬን እየጫነ ይወስዳል በጭነት መኪኖች እና ይሄ ከወሰደ በኋላ ምን ሊያደርግ እንደሚችል ማመላከት ነው። በአንድ በኩል በጣም በርካታ አስከሬን ለምን ይጫናል? አስከሬን መቀበር ነው ያለበት አለ። በጦርነት ሂደት ዛን መቀበር ያለበት ራያ የሞተን የሰው አስከሬን በመኪና ጭኖ መቀሌ የሚወሰድበት ምክንያት ምንም ሎጂክ አይኖርም ማለት ነው። ጦር ሜዳ የሞተ እዛው ነው የሚቀበረው አፈር የሚለብሰው ጦርነት ላይ ስላለ ይሄ ተንኮል ስላለበት በተዛባ መንገድ ለማጭበርበር አሁን ባልኩት መንገድ ጅምላ ግድያ ተፈጸመብን ስለዚህ ሆን ተብሎ ዓለም አቀፉ ማህበረሰብ ለማጭበርበር የተደረገ እንጂ ማንም ኃይል ማጣራት ፈልጋለሁ የሚል ሁሉ የሚፈልገውን ቴክኖሎጂ ተጠቅሞ ሁመራ ላይ ቢያጣራ ይሄንን ሊያገኝ አይችልም።
የኢትዮጵያ መንግስት ከሁለት ሳምንታት በፊት የደህንነት ምንጮችን በመጥቀስ ባወጣው መረጃ ህወሓት በአፋር ግንባር ያሰለፋቸውን ህፃናትና ሴቶች አስከሬን ጭኖ መሄዱን አመልክቶ ነበር። ህወሓት ከአካባቢው ሲሸሽ ከ300 በላይ አስከሬኖች በሲኖ ትራክ ጭኖ ወደ መቀሌ መሄዱ ታውቋል ይላል መረጃው። በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ስሌማን ደደፎም ህወሓት በጦርነት የተገደሉበትን ተዋጊዎች አስከሬን ወደ ተከዜ ወንዝ እየጣለ ነው ሲሉ በትዊተር ገጻቸው አስፍረዋል። የተገደሉት ሰዎች ከኢትዮጵያ መንግስት ግድያ በመሸሽ ላይ የነበሩ ስደተኞች እንደሆኑ በመግለጽ በመግለጽ ዓለምን በድጋሚ እያሞኘ ነው ብለዋል አምባሳደሩ። በሌላ በኩል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዋና ዳይሬክተር ሳማንታ ፓወር በትዊተር ገጻቸው ባሰፈሩት ጽሑፍ ለትግራይ ግጭት ሰላማዊ መፍትሄ እንደሚያስፈልግ ጠቁመዋል። የሀገራቸውን አቋም በመግለጽ ከተጠቀሷቸው ነጥቦች መካከልም የአማራ ልዩ ኃይል ከምዕራብ ትግራይ መውጣት ይገኝበታል። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ግን የማይታሰብ መሆኑን ተናግረዋል።
አማራ ክልል ከምዕራብ ትግራይ ኃይሉን ያስወጣ ሚል ፌዝና ንቀትም ጭምር የተሞላበት ያጀል ምዕራብ ትግራይ የሚባለው በስም ለመጥራት ነው። ወልቃይት ሰቲት ሁመራ ጠለምት ማይጠብሪ አካባቢ ማለት ነው፣ ባያ ማለት ነው። እነዚህን ቦታዎች ለምንድን ነው ዓለም ይወዛገበው? ለምንድን ያወዛግብ ጥያቄ ነው እኮ። በየትኛውም የኢትዮጵያ ህገ መንግስት ታሪክ፣ በየትኛውም የመንግስት መስረታ ሂደት የሄዱ ቦታዎች አይደሉም እነዚህ። ይሄ ህወሓት በስልጣን በነበረበት ጊዜ ከሰረቃቸው ቁሳዊ ሀብቶቻችን ውስጥ አንዱ መሬት ነው። ስለዚህ ምዕራብ ትግራይ የሚባል ቦታ እኛ አናውቅም። ልዩ ኃይሉን ወይም ፎርሱን ያስወጣ የሚለው ቀልድ ሊሆን አይችልም። በመቃብራችን ላይ ሊሆን ይችል ይሆናል። በዚህ መንገድ ለድርድር የሚቀርብ አይደለም።
አቶ ግዛቸው አክለው ከህወሓት በፊት በነበሩ መንግስታት ዘመን አካባቢዎቹ በአማራ ክልል ስር የቆዩ መሆናቸውንም አስታውሰዋል። ለዚህ ደግሞ የታሪክ ማስረጃዎችን ማቅረብ ይቻላል ሲሉም አክለዋል። በእነዚህ አካባቢዎች ህወሓት በስልጣን ዘመኑ ከ500,000 በላይ አማራዎችን ገድሏል፣ አፈናቅሏል ያሉት ቃል አቀባዩ ለዚህም ካሳ ያስፈልገናል ብለዋል።
እኛ በ1984 በወጣው አዋጅም ጭምር በመጻረ በኃይል ሄደ ቦታ ነው የታለ መከራከር ይቻላል። በዚህኛው ህገ መንግስት ይሄ የትግራይ ነበር የሚል ኃይል እኮ የለም። በኃይል የተወሰደ ሁሉ በኃይል የወሰደው ነው ባለቤቱ የሚባል ከሆነ ምን አይነት ፍትህ ነው ይሄ? እንዲሁም ካሳ ነው የሚያስፈልገው። የአማራ ህዝብ በእነሱ ምክንያት ከ500,000 ህዝብ በላይ ከዛ አካባቢ ተፈናቅሏል። በርካቶች በጅምላ መቃብር ተቀብረውበታል በህወሓት ምክንያት። ለዚህ ህዝብ ካሳ ነው እንጂ የሚያስፈልገው። ይሄን ነፃ የወጣውን ህዝብ ወደ ባርነት ነው የምትገባው፣ አሁንም የጅምላ መቃብር ውስጥ መቀመቅ ግባ ብሎ በዚህ ላይ ማናቸውም አካል የመደራደርም ይሄን የመፍቀድም ስልጣን የለውም።
በሌላ በኩል ህወሓት በኃይል የተያዙ የትግራይ አካባቢዎች መኖራቸውን ይናገራል። የትግራይ ክልልን እንደገና መምራት መጀመራቸውን የሚገልጹት ዶክተር ደብረጽዮን ገብረ ሚካኤል ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን ቦታዎች ለማስለቀቅ እንደሆነ ተናግረዋል። ከኃይሎች መሪዎች አንዱ ጄኔራል ጻድቃን ገብረትንሳኤ በበኩላቸው ለቢቢሲ ወርልድ ሲናገሩ በአማራና አፋር ክልሎች ላይ ጥቃት የከፈተው የፌደራል መንግስቱ ለተኩስ አቁሙ ያስቀመጠናቸውን ቅድመ ሁኔታዎች እንዲቀበል ለማስገደድ ነው ብለዋል። የህወሓት ቃል አቀባይ ጌታቸው ረዳ ባለፈው ሰሞን በትዊተር ገጻቸው ባሰፈሩት ጽሑፍ ደግሞ የፌደራል መንግስቱና የአማራ ክልል ባለስልጣናት አመራር ተችተው ከየክልሉ የጠሯቸው ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በዚህ ጉዳይ ላይ በዩናይትድ ስቴትስ የትግራይ ኃይሎች ተጠሪ ሆኑት የቀድሞ አምባሳደር ፍስሐ አስገዶም ምላሽ ሰጥተዋል።
አመሰግናለሁ የአሜሪካ ድምጽ ሬዲዮን እንደገና ለሰጣችሁኝ እድል። አንደኛ የትግራይ ግላካ ኃይሎች እንኳንስ የወገን ሬሳ የጠላት ሬሳም ሳይቀብሩ የአካባቢውን ህብረተሰብ አስተባብረው በጦርነት መሃል ሳይቀር በስነ ስርዓት የሰውን ህልጅ ከሞተ በኋላም የሚገባውን ክብር ሰጥተው የሚሄዱ ታጋዮች ናቸው። የ17 አመቱ ከደርግ ጋር የተደረገው ፍልሚያ የሚያስተምረን የሚያሳየን ይሄ ነው። ግን ለምንድን ነው የሁሉ ማሰብ እንኳን የሚከብድ ነገር የሚሉት ያሉ ሁመራ ላይ የዘር ማጥፋት ጭፍጨፋ ተፈጽሟል። ከዚህ አያመልጡም። ሁመራ ማሳከር በዚህ በትግራይ ላይ ከተፈጸሙት ከፍተኛ ወንጀሎች አንዱ ሆኖ በዓለም ፍርድ ቤት ይቀርባል። መረጃዎች አሉ። ሱዳን ላይ የወጣው ሬሳ በዓለም አቀፍ ኤክስፐርቶች እየተጣራ ነው። ተጋሩ ናቸው የተገደሉ። በህይወታቸው እያሉ ወደ ኋላ እጃቸው ታስሮ ነው ወደ ባህር የተጣሉት። በብዙ መሳሪያዎች ነው የተጨፈጨፉት። ሬሳ ጭኖ ከራያ ወደ መሀል ወደ መቀሌ፣ ከዛም ወደ ሁመራ። እነዚህ ሰዎች ማንንን ሊያሞኙ እንደዚህ እንደሚሉ እኔ ግራ ይገባኛል። ከተጠያቂነት ግን አይድኑም።
ጋ ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የአሜሪካ ዓለም አቀፍ ልማት ኤጀንሲ ዩኤስኤድ ሐላፊ ሰማንታ ፓወር በሱዳንና በኢትዮጵያ ባካሄዱት ጉብኝት የሁለቱን ሀገራት አካሄድ ያነጻጸሩ ሲሆን ሱዳን በቋፍ ላይ ያለ የዲሞክራሲ መንገድ ላይ መሆኗን ገልጸው ኢትዮጵያ ደግሞ በግጭት ማጥ ውስጥ መሆኗና የረሃብ አደጋ ከፊቷ መደቀኑን ተናግሯል። የአሜሪካ ድምጽ ዘጋቢ ሲድኒ ሴኔ ላከችውን ዘገባ ስመኝሽ ቆየ እንደሚከተለው አጠናቅረዋለች።
በኢትዮጵያ ሰብአዊ ቀውሱ ተባብሶ በሺዎች የሚቆጠሩ ሰዎች ወደ ጎረቤት ሀገር ሱዳን እየተሰደዱ ነው። የዩናይትድ ስቴትስ መንግስትም በሰሜን ኢትዮጵያ በትግራይና ሌሎች ክልሎች ውስጥ ከህዳር ጀምሮ እየተካሄደ ባለው ጦርነት ምክንያት የምግብና የህክምና አቅርቦት ለሚያስፈልጋቸው በሚሊየን የሚቆጠሩ ሰዎች እርዳታ እንዲደርስ ግፊት እያደረገ ነው። የአሜሪካው ዓለም አቀፍ ልማት ድርጅት ዩኤስኤድ ሐላፊ ሳማንታ ፓወር በኢትዮጵያ ባደረጉት ጉዞም ከ20 አመት በፊት ሱዳንን መጎብኘታቸውን አስተውሰው በዚህ መጠን ተስፋ ሰጪ ይሆናል ብለው አስበው እንደማያውቁ ተናግረዋል።
But thanks to a youth-driven and largely peaceful revolution one led primarily by Sudan's women, the country is now experiencing a fragile
ወጣቶችና በተለይም በሱዳን ሴቶች መሪነት በተደረገው ሰላማዊ ትግል ሀገሪቱ አሁን ላይ በቋፍ ላይ ያለ ነገር ግን ተስፋ ሰጪ ይሆነና በሲቪሉ ማህበረሰብ ወደሚመራ ዴሞክራሲ እየተሸጋገረች ነው። የረጅም ጊዜ የዩናይትድ ስቴትስ አጋር በሆነችው ኢትዮጵያ ደግሞ ሁኔታው በሚያስደነግጥ መልኩ ይለያል። እጅግ አስደናቂ የሆነ የልማት ውጤትና በሌላ የአህጉሩ ክፍል ያልታየ የምጣኔ ሀብት እድገት ይታይበት የነበረውና ለቀጠናው ሰላምና መረጋጋት ቁልፍ ሚና የነበራት ሀገር አሁን በግጭት ውስጥ ገብታለች። መንግስት በትግራይ ህዝብ ላይ ያካሄደው የጭካኔ ዘመቻ የሀገሩን ህዝብ ለተራዘመ የእርስ በርስ ጦርነትና የትግራይን ህዝብ ደግሞ ለአስከፊ ረሃብ እንዲጋለጥ አድርጎታል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት በበኩላቸው የኢትዮጵያ መንግስት እንዳደረገው አይነት ሰብአዊ እርዳታ ሰጪ ድርጅቶችን በጅምላ መወንጀል አደገኛ ነው ሲሉ ተናግረዋል። በአምነስቲ ኢንተርናሽናል ድርጅት የሚሰሩት አዶቲ አኬዊም በዚህ ሐሳብ ይስማማሉ።
The rhetoric attacking the principle of humanitarian assistance really shakes and threatens the whole network of
የሰብአዊ እርዳታን መሰረት ሐሳብ በማጥቃት ለማሳመን የሚደረግ ንግግር በሰዎች ላይ የከፋ አደጋ እንዳይደርስ ለመከላከል የተፈጠሩትንና በተሰስር የሚሰሩትን ህጎች፣ ልማዶችና ግዴታዎች አደጋ ላይ የሚጥል ነው። በተጨማሪም በሰብአዊ እርዳታ አሰጣጥ ሂደትና በእርዳታ ሰራተኞች ላይም አደጋ የሚያደርስ ሁኔታ ይፈጥራል። ይህም በጣም አደገኛ ነው።
አኬዊ ለአሜሪካ ድምጽ ሲናገሩ ሌሎች ሀገራት በኢትዮጵያ ያለው ሁኔታ ምን ያክል ከባድ መሆኑን ሊረዱ ይገባል ይላሉ።
I think the Biden administration has been fairly clear and unambiguous in its leadership and what it's tried to do.
የባይደን አስተዳደር ሊያደርገው የሞከረውና ያስተላለፈው መልእክት በትክክል ግልጽና የማያሻማ ነው። አሁን ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላትና ሌሎች የአፍሪካ መንግስታት እርምጃ ሊወስዱና ሀገሪቱ ወደ መበታተን ደረጃ እየሄደች መሆኗንና በሱዳን፣ ጅቡቲ፣ ሶማሊላንድና ኤርትራ ላይ ሊደርስ የሚችለውን ትልቅ ተጽዕኖ ሊረዱ ይገባል።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድርጅቶች በሰሜን ኢትዮጵያ ትግራይ ክልል እርዳታ ማድረስ እንዳይችሉና አሰቃቂ ሲል የጠራውን ሁኔታ መቆጣጠር እንዳይችሉ መደረጉን ገልጾ ቅሬታ አቅርቧል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በበኩሉ በሚቀጥለው አንድ አመት ውስጥ በትግራይ ክልል ከ100 ሺህ በላይ ህፃናት ለህይወት አስጊ በሆነ የምግብ እጥረት ሊሰቃዩ እንደሚችሉ አስታውቋል። በሲድኒ ሴን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢዎቻችንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ከሶማሌ ስደተኞች ጋር የተያያዘ ነው። የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን UNHCR ልዩ ልዑክ መሐመድ አብዲ አፌ በአሁን ሰዓት ምንም አይነት የሶማሌ ስደተኛ በኤርትራ አይገኝም አሉ። የአሜሪካ ድምጽ የሶማሌኛ ክፍል ያሰናዳውን ዘገባ እንደሚከተለው አቀርብላችኋለሁ። የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን UNHCR ልዩ ልዑክ መሐመድ አብዲ አፌ በአሁን ሰዓት ምንም አይነት የሶማሌ ስደተኛ በኤርትራ አይገኝም አሉ። ከዚህ በተጨማሪም ኮሚሽነሩ አብዛኞቹ ስደተኞች የኤርትራ መንግስት ወደ ሶስተኛ ሀገር መዛወርን በመከልከሉ የተነሳ የስደተኛ መጠለያ ጣቢያዎችን እየለቀቁ የኢትዮጵያን ድንበር አልፈው ገብተዋል ብለዋል።
እነዚህ ስደተኞች የሶማሊያ ዜግነት ያላቸውና በተለያዩ የእድሜ ክልል ውስጥ ያሉ ናቸው። ከሶማሊያ እርስ በርስ ጦርነት በኋላ በዚያ በሚገኙ የስደተኛ መጠለያዎች የሚገኙ ከ2000 በላይ ስደተኞችን ስጎበኝ ኤርትራ ስደተኞቹ የሚሸሹባት ሀገር ሆናለች። በካምፖች ውስጥ ያለው ሁኔታ በጣም አስከፊና የማይቻል ነው። አየሩ በጣም ይሞቃል። አሁን ቋሚ የሆነ መፍትሄ እየፈለግን ነው። ከሶማሊያና ኤርትራ መንግስታቶች ጋር ተነጋግረናል። ነገር ግን ጥረታችን ስኬታማ ስላልነበር የኤርትራ መንግስት የኡሙኩሉ ካምፕን እንደሚዘጋው አስታውቋል።
የቀድሞው የሶማሌ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ በጉዳዩ ላይ የኤርትራው አቻቸው ኦስማን ሳሌህ መሐመድ በሶማሊያ ጉብኝት ባደረጉበት ወቅት መነጋገራቸውን ገልጸው ሚኒስትር ኦስማን ሳሌህ ሶማሊያን ስደተኞች ኤርትራ ሀገራቸው ሆና ሳለ ወደ ውጭ ሀገራት መጓዝ አያስፈልጋቸውም እንዳልዋቸው ተናግረዋል።
የስደተኞቹ መልሶ ሰፈራን ማቋረጥን በተመለከተ ግልጽ የሆነ ምክንያት አልሰጠንም። ነገር ግን የኤርትራ መንግስት ከተራድኦ ተቋማት ጋርና ከመላው ዓለም ጋር ያለውን ግንኙነት እናውቃለን። የሶማሊያ ስደተኞች ሀገራቸው ሆኖ ሳለ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉት ለምንድን ነው ሲል ጠየቀኝ። እኔም እነሱ የፈለጉትን ለማድረግ ነጻ ናቸው። በምዕራቡ ዓለም ካሉ ዘመዶቻቸው ጋር መቀላቀል አሊያም ወደ ሀገራቸው ሶማሊያ መመለስ የራሳቸው ምርጫ ነው መሆን ያለበት ስል መልሼለታለሁ። በተጨማሪም እኛ እንደ መንግስት ያለብን ኃላፊነት እነሱን የመወከልና የሚያሳስቧቸውን ነገሮች መጋራት ነው በማለትም አስተውሻለሁ።
በጉዳዩ ላይ ከኤርትራ መንግስት የተሰማ ምላሽ የለም። ጋቢናቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የትምህርት ሚኒስቴር ለሁለተኛ ደረጃ ተማሪዎች አጋዥ የሚሆኑ መጽሐፍትና የቪዲዮ ማስተማሪያዎችን የያዘ የበይነ መረብ ላይ አውታር ከሰሞኑ ይፋ አድርጓል። ከ800 በላይ መጽሐፍትና ከ2000 በላይ የቪዲዮ ግብአቶችን ያካተተው አውታር ተማሪዎች በየትኛውም ቦታ ላይ በማናቸውም ጊዜ እውቀታቸውን የሚያዳብሩበት አማራጭ እንደሚከፍትም ተነግሯል። ይህንን በተመለከተ ተያያዥ ጉዳዮችን ለማንሳት ሀብታሙ ስዩም ወደ ትምህርት ሚኒስቴር በመደወል አንድ ባለሙያ አግኝቷል። ዘገባው ባለሙያው ራሳቸውን ከሚያስተዋውቁበት ይጀምራል።
እሺ፣ ስሜ አለሙ ላወቀልኝ ይባላለሁ። በሶፍትዌር ዲቨሎፕመንት በትምህርት ሚኒስቴር ላይ እየሰራሁ ነው።
የሁለተኛ ደረጃ ማስተማሪያዎች በአሁኑ ሰዓት ኢትዮጵያ ውስጥ በበይነ መረብ ላይ እንዲሰራጩና ተማሪዎች እንዲያገኙአቸው እየተደረገ እንደሆነ ሰምተናል። ይህንን የማድረግ እንቅስቃሴው መቼ ነው የተጀመረ? አሁንስ በምን ደረጃ ላይ ይገኛል?
የተጀመረው እንግዲህ በክቡር ሚኒስትሩ በዶክተር ኢንጂነር ጌታሁን መኩሪያ በእሳቸው የታቀደ 6 አላማዎችን ይዞ የተነሳ ነው። ከ6 ውስጥ አንዱ ምንድነው? ሁለተኛ ደረጃ ዲጂታል ስኩል መገንባት ነው። ከአመት በላይ ሆኖታል። አሁን አልቆ ተማሪዎች ሙሉ አክሰስ የሚያገኙበትን እንትን አድርገናል። እያለ ደግሞ እያደገ ለተጠቃሚው እስከ ኤሌመንተሪም የሚሄድ ነው።
ይሄ አውታር፣ ይሄ መርሃ ግብር ተማሪዎችን በምን መልኩ ነው የሚጠቅመው? ምን ያክል ማስተማሪያዎችንስ ይዟል?
የያዘው አሁን እንዳለ የሃይ ስኩል
የሁለተኛ ደረጃ አጋዥ ማስተማሪያዎች ማለት ነው።
ዋና የመደበኛውን መጽሐፍቶች እና አጋዥ የሆኑ መጽሐፍቶችን ሙሉ ለሙሉ የመደበኛውን ስኩል የሁለተኛ ደረጃ ሰብጀክቶችን በዩኒት ተከፋፍለው 800 የሚሆኑ መጽሐፍቶች አሉት በአሁኑ ሰዓት ላይ። ቪዲዮዎች ደግሞ እንደዛው የመደበኛና አጋዥ የሚሆኑትን 2300 ቪዲዮዎችን አጠቃላይ ስጠምረው ከ3000 በላይ የሚሆን ሪሶርስ አለው በአሁኑ ሰዓት ላይ።
ይህን እናንተ የጀመራችሁትን አዲስ አውታር ተማሪዎች በምን መልኩ ነው የሚጠቀሙበት? ተማሪዎች በቀላሉ እንዲጠቀሙበትስ ምን አይነት መላዎችን እናንተ ተግብራችኋል?
አሁን የሚጠቀሙት በዩቲዩብ ቴሌኮም አማካኝነት ነው። ግን እየተሰሩ ያሉ እንዳሉ አሁን ትምህርት ቤቶቻችንን በአጠቃላይ የሰከንደሪ ስኩል የማገናኘት ስራ ኦልሞስት እየተገባደደ ነው። እሱ ሲያልቅ ቀጥታ ካለምንም ዳታም የሚያገኙበትን ዝርጋታ እየተካሄደ ነው። ኦልሬዲ አሁን ግን ኦንላይን እየገቡ ዳውንሎድ አድርገው በፈለጉበት ሰዓት ላይ እንደፈለጉ ሰዓትና ጊዜ ሳይገደባቸው ቦታ ሳይገደባቸው አገልግሎቱን እንዲያገኙ የሚያደርግ ነው።
እንግዲህ እርስዎም እንደሚያውቁት ኢትዮጵያ ውስጥ የኢንተርኔት ሽፋን አነስተኛ ደረጃ ላይ እንደሚገኝ ይነገራል። ይሄ ጉዳይስ ተግዳሮት እንዳይሆን ተማሪዎች የሚፈልጓቸውን አጋዥ ማስተማሪያዎች እንዳያገኙ እንዳይከለክላቸው ምን አይነት አማራጮችን ዘርግታችኋል?
አንደኛ የቪሳት የሳተላይት ኮሙኒኬሽን አድርጎ በዛ ማከኝነት ትምህርት ቤቶችን የማገናኘት ስራ በአሁን ሰዓት ላይ ከ1500 አካባቢ የሚሆን ትምህርት ቤቶችን አገናኝተናል። ሁለተኛ ነገር ደግሞ ወደ 300 የሚሆኑ የተለያዩ በየክልሉ ያሉ ትምህርት ቤቶችን በሳይበር ኦፕቲክስ በመጠቀም የማገናኘት ስራ አለ። ከዛ ባለፈ ደግሞ በመሰራት ላይ ያለ ትልቅ ፕሮጀክት ደግሞ አለ። ያስከም ይሁን አሁን ባለው በኢንተርኔት አማካኝነት ነው የሚያገኙት። ቅርብ ጊዜ ግን የቪሳቱ በብሮድባንድ እየተገናኘው እንደገና ደግሞ እየነገርኩ ትልቁ ፕሮጀክት እሱም ባጭር ጊዜ ውስጥ የሚያልቅ ነው።
እንግዲህ ይሄ ቴክኖሎጂን ከትምህርት ጋር አገናኝቶ ለተማሪዎች የተሻለ የትምህርት ሁኔታ ለመፍጠር የሚደረገው ጥረት በዚህ ሁኔታ ተጀምሯል። ለወደፊቱ ያሰባችኋቸው ጉዳዮችስ አሉ ወይ?
አላው በሚገባ አሁን አንደኛ ነገር ይሄ ራሱ ሰፋ ብሎ ማኔጅመንት ሲስተም የሚለወጥበት ዓለም እንደጋረጣት ኮቪድ የተለያየ የፖለቲካ ሊሽም ሆነ ምንም ሲመጣ ተማሪው ትምህርቱን እንዳያቋርጥ ቤቱም ሆኖ የሚከታተልበት ኦሬዲ ዲቨሎፕመንቱም አላለቀም። አሁን ወደዛም እየተደረገ ነው። በተጨማሪ ደግሞ እያንዳንዱ በሎኬሽን ምን ያክል ኬስ አክሰስ እየተደረገ ነው የሚሉት ነው ያየን ምን ክልል ላይ ክፍተት አለ። እያንዳንዱ አሁን ራሱ አሁን ባለበት ከረንት ሲቹዌሽን ምንድነው ስለ አንድ ሰብጀክት ለምሳሌ አይተው ከሆነ ቪዲዮ ላይ የለቀቁት እንትናል እዛ ላይ እንዴት ነው ስለ ሴል አሁን ቢገባ ስለ ሴል ከሶስት ከአራት አስተማሪ ነው የሚያገኘው። የውጭ አስተማሪ አለ፣ የሀገር ውስጥ አሉ፣ ከተለያየ ቦታ ላይ የሚለቀቅ። አንድ ተማሪ ብቁ ሆኖ አስተማሪው ጋር ሲሄድ አንድ አዲስ ሳይሆን የሚቀርበው ከተለያየ ቦታ ላይ በቂ እውቀት እየያዘ ነው የሚቀርበው። ክላስ ላይ ሞር ኦፍ የዲስከሽን ነው የሚሆነው። ሁለተኛ ነገር ደግሞ ይሄ ነገር በዚሁ እየቀጠለና እየዳበረ ሲሄድ አሁን በኦሮምኛ ቋንቋ ያለ ስለ ሴል ቢኖር ቋንቋውን እየመረጠ በተለያየ አማራጮች ወረዲ ቋት ነው ይሄ ተማሪኛ ምን ፈልገው እንደ ዩቲዩብ ገብተው ሌላ ቦታ መሄድ ሳያስፈልጋቸው በቂ ወቀት እዚህ ውስጥ ይዘው የሚወጡበት እንትን ነው። አሰበን እየተንቀሳቀስን እየያለ ነው። በሁሉም አይነት ቋንቋዎች የሚሰሩበት እንደማለ ሰከንደሪ ላይ ግን አሁን ግን አንድ ቋንቋን እንግሊዝኛ ነው የሚጠቀሙት። ጥሩ ከምንላቸው ከውጭም ሆኖ ለሀገር የሚል ካለ ፖስት ያደርጋል። እኛ አውተንቲኬት አድርገን እዚህ ተማሪ ጋር የሚደርስበት ነው ኖሌጁን ሼር የሚያደርግበት ተጠቃሚ የምናደርስበት መምህራኖችንም ለመምህራን ልዩ የሆነ ትሬሊንጎችን በዚሁ በኦንላይን የሚያገኝበትን ይህንን በመቀጠል በአጭር ጊዜ ውስጥ የሚደረጉ ነው።
በተማሪዎች ግምገማ የዚህ መርሃ ግብር ጥንካሬና ድክመቱ ምን እንደሆነ በእስካሁኑ ሂደት አውቃችሁ ይሆን?
እስካሁን ባለው በጣም የተማሪዎች በሁሉም ከሁሉም ያገኘናቸው ፊድባኮች በጣም የሚያበረታታና ለወደፊት ከኛ የበለጠ ነገር እንዲጠበቅ የሚያደርገን ነው።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤስኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አድማጮቻችን የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። ስናስተናግዳችሁ አመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። እናንተም አብራችሁን ስለነበራችሁ እናመሰግናለን። ጋቢና ቪ ላይ አስተያየትና ጥያቄዎች ካላችሁ በቪያ ማህሪክ ላይ ፌስቡክ ገጻችን ላይ ልታደርሱን ትችላላችሁ። መልካም ቅዳሜና እሁድ እየተመኘን በዚህ በጀመርነው የተአምር ግዛ ሙዚቃ እንሰናበታለን። ደህና ደሩ።